በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንደበቱን የሚገራ የተባረከ ነው። ያዕቆብ ምዕራፍ 3 ከቁጥር 1 እስከ 18። ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስ ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል! አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾችና በባህር ያሉ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አነዋወሩ ሥራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅንዓትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል። አንደበቱን የሚገራ የተባረከ ነው። የእንስሳትንና የአራዊትን እንዲሁም የሰውን ምላስ አንድ የሚያደርጋቸው ነገር ቢኖር ሁሉም የሚመገቡትን ምግብ ለመሰብሰብና በሥርዓት እንዲፈጭ ለማድረግ ለጥርስ አመቻችቶ ማቅረብ ነው። ጠላትን ለመጉዳት የሚታወቁት የምላስ ባለቤቶች ደግሞ ሰው፣ ከአራዊት መካከል እባብና ሌሎችንም የመሳሰሉት ናቸው። እባብ በመርዙ፣ ሰው ደግሞ በቃሉ ጠላቱን ይጎዳል፣ ያቆስላል። በዘመናችን ባለሙያዎች የእባብን መርዝ መድኃኒት አድርገው ይጠቀሙበታል። የሰው አንደበትም በረከትና መርገም መፍለቂያ ሆኖ ተገኝቷል። አንዴ ለበረከት፣ ሌላ ጊዜ ደግሞ ለመርገም። በክፍለ ንባቡ እንደተመለከትነው በዛሬው መልእክታችን አብረን የምንመለከተው አንደበትን በሚመለከት ይሆናል። የሰው ምላስ ወፍራምና ቀጭን፣ አጭርና ረጅም ሰፊና ጠባብ ጥቁር ምላስ ወዘተ በመባል ይገለጻል። ጥቁር ምላስ ከተባለ ተራጋሚ ነው። ቀጭን ምላስ ከተባለ ለፍላፊ ነው ማለት ነው። ፈረሶች በልጓም ታላላቅ መርከቦች በካፒቴኑ መሪ ይገራሉ። የሰውን ምላስ ግን የሚገራው ማን ይሆን? የሚገራውስ በምን ይሆን? ምላስ ትንሽ የሰውነት ክፍል ሆና ሳለ በታላላቅ ነገሮች ትኩራራለች። ትንሽ እሳት ወይም ክብሪት ታላቁን ጫካ እንደሚያቃጥል ሁሉ አንደበትም እንዲሁ እሳት ነው። እንስሳትና አራዊት ፍጥረታትም ሁሉ ለሰው ተገዝተዋል። የሰው አንደበት ግን ለማንም አልተገራችም። ስለ ምላስ ብዙ እናውቅ ይሆናል። ቢሆንም የምናውቀውን ያክል መግራትና መቆጣጠር ግን አልቻልንም። ይህም እጅግ በጣም የሚያሳዝን ነው። ምላስ የሚገድል መርዝ የሞላበት እረፍት የሌላት ክፉ ብልት ናት። በምላሳችን እግዚአብሔር አብን እንባርካለን። በዛው መልሰን በእርሱ አምሳል የተፈጠሩትን ሰዎች እንረግማለን። ከምድር አራዊት ሁሉ በተለይ መርዝ ከሞላበት አራዊት መካከል አንዱ መንታ ምላስ ያለው አውሬ እባብ እንደሆነ ሁላችንም እናውቃለን። እባብ በሰውነቱ ከሁሉ ይልቅ ደካማ ሆኖ ሳለ በምላሱ በሚረጨው መርዝ ግን እንደርሱ የሚጎዳና ፈጥኖ በመርዙ ለሞት የሚያደርስ የከፋ አውሬ በምድር ላይ ያለ አይመስለኝም። እኔ እስከማውቀው ድረስ ማለት ነው። በሀገራችን ቃሉን የሚቀያየር ሰው ሲኖር ይህ መንታ ምላስ ወይንም በአንድ ራስ ሁለት ምላስ በመባል ይጠራል። ነገርን የማይቋጥርና ምስጢር የማይጠብቅ ከሆነ ደግሞ ከውሻ ሆድ ቅቤ አያድርም ይባላል። አትንገር ብሎ ለሰው መንገር ሆድ ያልቻለውን ነገር ብለው አባቶች እንደሚናገሩ ከአንድ አፍ በረከትና መርገም ከአንድ ምንጭስ ጣፋጭና መራራ ውሃ እንዴት ይወጣል? በለስ ወይራን ወይስ ወይራ በለስን ሊያፈራ ይችላልን? ስንዴ ዘርቶ እንክርዳድ የሚያጭድ ይኖራልን? የሕይወት ቃል ዘርቶ እንዴት የመርገም ቃል ያጭዳል? በበሽታ ተይዘን ተኩሰን ወደ ዶክተር ስንሄድ ዶክተሩ አስቀድሞ ከሚጠይቀን ጥያቄዎች መካከል ዋናዎቹና ሁለቱ የሚከተሉት ናቸው። ትኩሳት አሎትን? እስቲ ምላሶን ያሳዩኝ ነው የሚሉን። ይህም ማለት የጤንነታችን መመዘኛ ምላሳችን ነው ማለት ነው። ጥያቄው ሁላችንም ጤነኛ ምላስ አለን ወይ የሚለው ነው። ምላስ ከሰውነታችን ውስጥ ያለውን ከልባችንም የተጠራቀመውን ጉድ ሁሉ ገልብጦ የሚያሳይ ትንሽ ብልት ነው። የምላስ ስብራቱም ሆነ ወለምታው በቅቤ አይታሽም ይባላል። ለሌሎች የሰውነታችን ክፍሎች የተለያዩ ስፔሻል ዶክተሮች አሏቸው። ለምላሳችን ግን እስካሁን ድረስ አንድም የተለየ ዶክተር አልተገኘላትም። ከአንገት በላይ ያሉ ስፔሻል ዶክተሮች አብረው አጠቃለው ካልያዟት ማለቴ ነው። ለመሆኑ ምላሴን አመመኝ ብሎ ወደ ሐኪም ቤት ሄዶ የሚያውቅ ሰው ታውቃላችሁ? ቢኖር እንደ ሌሎቹ ብልቶቻችን በሽታ አይበዛበትም። ምላስ ወግቶ ለመግደል የሚረጨው መርዝ አያልቅበትም። ውሻውን የጠላ አንድ ሰው ውሻውን ራሱ መግደል ስላልፈለገ ምንም ቢሆን እኔ በእጅ አልገድልህም፣ ነገር ግን መጥፎ ስም ሰጥቼ ገበያ መካከል ለቀሃለው ለቀሃለው ሆለው እንጂ ይባላል። በዚህ መሰረት ሰውየው ገበያ መካከል የጠላውን ውሻ ለቀቀና ያበደው ውሻ ያለ ሲጮህ ሰው ሁሉ ፈርቶ ጥግ ፍለጋ ይራራጥ ጀመረ። በዚህ ቅጽበት በመካከላቸው አንድ ሽጉጥ ያዘ ሰው ስለነበር ተሽቀዳድሞ ተኮሰበትና ገደለው ይባላል። ይሄውም የምላስ ውጤት መሆኑ ነው። ሰውንም ለማጥቃት ካስፈለገ ያለ ስሙና ያለ ግብሩ መጥፎ ስምና መጥፎ ግብር ለጥፎ ማወጅ ብቻ ነው የሚያስፈልገው። በዘመናችን በየአብያተ ክርስቲያናቱና በፖለቲካው መድረክ ሁሉ የሚደረገውን ማስተዋል በቂ መረጃ ይሆናል። በፍልሰታ እናቶች ከሚያደርሱት የምህላ ጸሎት መካከል ስለ ምላስ እንዲህ የሚል አለ። አንቺ ምላሴ አቶ ላምጪ አቶ ላምጪ፣ ነግ በመርገብ ድንጋይ የምትላጭ ይላሉ። በጣም ግሩም አባባል ነው። የብዙ ሰዎች ትዳር ከሚበታተንባቸው ወይም ከሚፈራርስባቸው መንገዶች መካከል ዋናው ከአፋቸው ከሚወጣው ክፉ ቃልና በመካከላቸው በሚገቡ ወረኛ ሰዎች የተነሳ ነው። ጦር ከፈታው ወሬ የፈታው ይብሳል እንደሚባለው ማለት ነው። ብዙ ጊዜ ሕዝባችን የሚፈታው በወሬ ነውና ወደቀ ከተነገረ ተሰበረን ጨምሮ ማውራት የተለመደ ሆኗል። አሉባልታና ወሬ እየተለመደ ሲሄድ ህሊና ይደነዝዝና ኃጢአት መሆኑ ይረሳል፣ አይሰማንም፣ እንደነዝዛለን። ክርስቲያኖች ተብለን እየተጠራን እንደ ካባ የተጎናጸፍነው ግን ይህንን ወሬ ነው። እንግዲህ ይህ ከሆነ የኔና የእናንተ ሕይወት በአሳዛኝ ሁኔታ ይገኛል ማለት ነው። እናስተውል። ሰውን የሚገድለው በምላስ ካፍ እየተወነጨፈ የሚወረወረው መርዝ የሆነው ቃል ከልብ ሞልቶ ወደ ውጭ እንደ መድፍ ሲፈነዳ ወይም ሲተኮስ ነው። ሰው በአፉ የሚናገረው በልቡ ሞልቶ የተረፈውን ነው ተብሎ እንደ ተጻፈ ማርቆስ 7 ከ20 እስከ 23 ከአንደበታችን የሚወጣውን ቃል ከተወረወረ በኋላ ልንመልሰው እንደማንችለው ቀስት ወይም ከተተኮሰ በኋላ ልንጨብጠው እንደማንችለው የጥይት እርሳስ መሆኑን ማስተዋል ይኖርብናል። ወገኖቼ፣ እውነትን ብንናገር በዚህም ሆነ በሌላ ነገር አንደበታችን የረከሰብን በሽተኞችና ኃጢአተኞች ሰዎች ስለሆን ፈውስን እናገኝ ዘንድ ምን ማድረግ እንዳለብን ማስተዋል ይኖርብናል። በሽታውን የደበቀ መድኃኒት አይገኝለትምና ተብሎ እንደሚነገር በሽተኛ ወደ ዶክተር፣ በደለኛና ኃጢአተኛ ደግሞ ወደ አምላኩ በንስሐ መቅረብ የግድ አስፈላጊ ነውና አንደበቴ የረከሰብኝ አንደበታቸው በረከሰባቸው ሰዎች መካከል የምገኝ እኔ ወዮልኝ ጠፋሁ አለ ታላቁ ነቢይ ኢሳይያስ። የእግዚአብሔር መልአክም ከሰማይ የእሳት ጉጠት ይዞ እየበረረ መጣና አንደበቱን ዳበሰ፣ ከርክሰትህም ነጽተሃል አለው። ከዛም በኋላ ለእስራኤል የተለየ ታላቅ ነቢይ ለመሆን በቅቷል። ከቶ የኔና የእናንተ አንደበት ወዮታ አያስፈልገውምን? በእሳት ጉጠትስ መዳበስ አይገባውምን? ለምእመናን ብቻ አይደለም፣ ለእኛም የእግዚአብሔር አገልጋዮች ተብለን ወንጌልን ይዘን በዓለም ደረጃ የተሰለፍን ሰባክያነ ወንጌል ሁሉ በአጠቃላይ በዚህ ክፉና የመጨረሻ ዘመን ለምንገኝ የማንኛውም ቤተ ክርስቲያን መሪዎችና አገልጋዮች በሙሉ የአንደበት ፈውስ ያስፈልገናል ብዬ አምናለሁ። የእኛ የራሳችን የአገልጋዮቹ አንደበት በሽተኛ ከሆነ ሌላውን ኅብረተሰብ ወይንም ሕዝበ ክርስቲያን እንዴት አድርገን መፈወስ እንችላለን? ወገኖቼ፣ እስቲ ከልጅነታችን ጀምሮ እስከ ዛሬ ድረስ አንደበታችን የለመደውን ነገር ለማስተዋል እንሞክር። በረከሰ አንደበት፣ ባልተገራ ምላስ፣ ባልተፈወሰ ሕይወት፣ በስድብና በርግማን፣ ይድፋህ ይከምብልህ ያጥፋህ ይሰንጥርህ በማለት በመራገምና በመሳደብ አይደለም ወይ ያደግነው? እግዚአብሔር አምላካችን ከዚህ መርገም ዛሬ ይገላግለን ዘንድ በፊቱ ወድቀን በእንባ ንሆ ልንማጸነው ይገባናል። አንዲት እናት በልጇ ተናዳ ምን ነው ሞተህ ባረፍኩ አለች ይባላል። ባልታሰበ መንገድ ልጁ አንድ ቀን ካልጋው እንዳለ ሞቶ ተገኘ። ምንም እንኳ ከመርገሙ ጋር ግንኙነት ባይኖረውም ለእናቲቱ ግን ከባድ ጸጸት ሳይሆንባት አልቀረም ብለው አንድ ሰባኪ ወንጌል ሲናገሩ ሰምቻለሁ። ክፉ ምላስ በደማው ቁስል ላይ መልሶ ጦር ይሰካል ወይም ጨው ይነሰንሳል። ኢዮብን ከቁስሉ ይልቅ ይበልጥ የጠዘጠዘውና ያቃጠለው የጓደኞቹ የምጸት አነጋገር ነበር። ይህ ሁሉ መዓት የወረደብህ ከኃጢአት ብዛት የተነሳ ነውና እግዚአብሔርን ይቅርታ ጠይቅ፣ ንስሐ ግባ እያሉ ጻድቁን ይበልጥ ልቡን ይሰባብሩት ነበርና። ከጠላት ይልቅ የወዳጅ፣ ከባይድ ይልቅ የዘመድ፣ ከማያምኑ ይልቅ የክርስቲያኖች አንደበት ይበልጥ ያቆስላል ያደማልም። አባቶቻችን ከዘመድ ጠላት አድነኝ እንጂ ጠላትማ ምንጊዜም ጠላት ነው ይላሉ። ወዳጅ ግን ከጎን ተጠግቶ የሚረጨው መርዝ ፈጽሞ አይታይምና ነገር ማሳበቅ፣ ሌላውን በማቁሰልና በማድማት ወደ እግዚአብሔር መንግሥት የሚገቡ የሚመስላቸው ስፍር ቁጥር የላቸውም። ነህምያ የተባለው አይሁዳዊ ሰው ከሌሎቹ የእግዚአብሔር ሰዎች ጋር የፈረሰውን የኢየሩሳሌምን ቅጥር ሲሰሩ ሥራው እንዳይሠራና እንዲቋረጥ ሲያውኩና ሲበጠብጡ የነበሩት ከአሕዛብ ይልቅ በመካከላቸው የነበሩ የገዛ ወገኖቻቸው የእግዚአብሔር ሕዝቦች ነን የሚባሉት አይሁዶች እነ ሰንባላጥ ነበሩ። ለጌታ ኢየሱስም በውጭ ካሉት ተቃዋሚዎቹ ይልቅ አደገኞቹን ፈታኞቹ ከደቀ መዛሙርት መካከል የደረሰበት ነበር። ወገኖቼ በማንኛውም ቤተ ክርስቲያን ሂዱ፣ በዛ የተጠመደ የምላስ መትረየስ ወይም መድፍ አለ። የአባቶች ትምህርትም ሆነ ተግሳጽ ሊያከሽፈው ወይም ሊገራው ያልቻለ አደገኛ ቦምብ አለ። ከውስጣችን ተቀምጣ ዓለምን የምትገለባብጠውን ይህችን ምላስ ምን ብናደርጋት ይሻል ይሆን? ነገር አመላላሽና አፋጆ ብልት ናትና። ቻይናዎች እንዲህ አሉ ይባላል፣ ካፍ ያመለጠን አንድ መጥፎ ቃል በስድስት ፈረሶች በሚሳብ ሰረገላ መሳብ አይቻልም ይላሉ። ይህም የምላስን ከባድነት ያመለክታል ማለት ነው። በሀገራችን እንዲህ የሚባል አባባል አለ፣ ከራስ ምላስ የሚጣፍጥ ምግብ ምን አለ? ደግሞስ ከምላስስ የከፋ ምን ነገር አለ? ምላስ በመንጋጋችን መካከል የተደበቀ ፈንጅ ነው። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ምላስን የሚወዳደር የጦር መሳሪያ ፈጽሞ አልተመረተም። በምላስ ሰበብ ዓለም ትገለባበጣለች፣ በምላስም ምክንያት ዓለም ትፈወሳለች። ወንድማማቾች የሚገዳደሉት፣ ትዳር የሚፈርሰው፣ ሀገር የሚከፋፈለው፣ ጦርነት የሚታወጀውና እሳት የሚነደው፣ የዓለም ሕዝብ የሚተራመሰው፣ ቤተ ክርስቲያንም አንድነቷን አጥታ የምትለያየውና የምትወጋገዘው፣ ከእግዚአብሔር ዘንድ የተሰጣት የመንፈስ ቅዱስ ሀብትና ጸጋም የሚገፈፈው በአንደበት መርከስ የተነሳ ነው። ከዓለማውያንና ከአምላክ የለሾች ይልቅ ሃይማኖተኞች ነን ባዮች በሚነዙት ወሬ እጅግ ብዙ ሕዝብ ከእግዚአብሔር ቤት ይሸሻል። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደ ተጻፈ እናስተውል። እግዚአብሔር አምላካችን የመሰናክል አለት ከመሆን ይጠብቀን። አንድ ወጣት ባገባ በሦስት ዓመቱ የሚስቱ ምላስ አንገፈገፈውና አባቱን እንዲህ ብሎ ጠየቀው ይባላል። አባባ፣ ለመሆኑ የእናቴን ምላስ ይህንን ያክል ዘመን እንዴት አድርገህ ነው የቻልከው ብሎ ጠየቀው ይባላል። አባትየውም መልሶ አይ ልጄ፣ ሁሉን እንዳልሽ በየነዋ ብሎ መለሰለት ይባላል። ክፉ ምላስ በማጉረምረም የተሞላች ናት። በተደረገላት ነገር ከማመስገን ይልቅ በማጉረምረም ይቀናታል። ለምስጋናም ፈጽሞ ጊዜ የላት። የነቀፋና የክስ የክፉ ሁሉ ምንጭ ሰይጣን ነው። ሰይጣን የሚጠቀምበትን መሳሪያ መጠቀም ስንጀምር ራሳችንን ለመጥፎ ነገር አሳልፈን እንሰጣለን። ሌላውን ልተውና እስቲ ዘወትር ከጓደኞቻችን ጋር በስልክ የምናወራውን ወሬ ቀስ ብለን እንፈትሸው። የበረከት ወይስ የመርገም? የቅድስና ወይስ የርክሰት? የሐሜት ወይስ የምስክርነት ቃል ነው? ወገኖቼ፣ እያወቅንና እያየን ራሳችንን የሲኦል ማገዶ አድርገን እንዳናቀርበው ማስተዋል ይኖርብናል። ይህን መልእክት ከሰሙት መካከል አንድ ወንድም የሰጡትን አስተያየት መጥቀስ እፈልጋለሁ። ምላስ አድራሽ ወይም ተላላኪ እንጂ አዛዡ ሌላ ነው፣ ማለትም አእምሮ ወይም ልብ ነው ከሆነ ዘንድ ነገሩ ከምንጩ የሚደርቅበትን መንገድ ብናውቀው በጣም መልካም ነው። ለምን ቢሉ ምላስ ከምንጩ የሚወጣ ካላገኘ በቀር የሚያቀብለው የሚያመላልሰው ወይንም የሚረጨው ነገር አይኖረውምና አሉ። ግሩም አባባል ነው፣ ደግሞም ሐቅ ነው። ወደ ምንጩ ከመሄዳችን በፊት ግን ስለ ነገር አመላላሽ በሀገራችን የሚባለውን ለመጥቀስ እወዳለሁ። ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መግደል አሾክሿኪውን ነው ይላል የአገራችን ጀግና ሲፎክር። ስለሆነም አሾክሿኪውን ምላስ አስቀድመን መግደል ከቻልን በአንድ መልኩ ምንጩን አዛዥ ፊታውራሪ የተባለውን አእምሮንና ልብን ማጽዳት እና መንገዱ በእውነት ለማሳመር የቀለለ ይሆንልናል። መስኖ ለማጠጣት የሚወናጨፈውን ቧንቧ እናስተውል። ተወንጫፊው ዘንግ ከሌለ የሚረጭ ውሃ አይኖረውም። ምላስም እንደዛ ነው። የሚረጨው ዘንግ ካልተነቀለ በስተቀር የሚረጨው መርዝ እየተወናጨፈ አዛዡ ወደ ሆነው ልብ ወይንም አእምሮ አያቀርበንምና በሰው ልብ ሞልተው ሰውን በምላስ እየተወናጨፉና እየተተኮሱ የሚያረክሱት ነገሮች በማርቆስ ምዕራፍ 7 ከቁጥር 20 እስከ 3 ስለተጠቀሱ ረጋ ብሎ ማስተዋሉ ይበጃል። እነዚህ መርዞች እንደገና በገላትያ ምዕራፍ 5 ከ19 እስከ 20 የሥጋ ሥራዎች በመባል ተጠቅሰዋል። ከሆነም ዘንድ ሕይወትን የሚያረክሱ በደልና ኃጢአት መሆናቸውን አምነን ከተቀበልን እጃችን ለአምላካችን ከሰጠንና በንስሐ ወደ እርሱ ከቀረብን ምንጩን የሚያጸዳው ራሱ ባለቤቱ ጌታ ኢየሱስ ይሆናል። መድኃኔዓለም ክርስቶስ ወደ ሕይወታችን ውስጥ ገብቶ ዙፋኑን በልባችን ካልዘረጋ በስተቀር በልባችን የተጠራቀመው የኃጢአት ዐይነትና የዲያብሎስ ሠራዊት ሁሉ ቦታውን ለቆ መውጣት ፈጽሞ አይችልም። ለዚህም ወደንና ፈቅደን እነሆ በራችንን ከፍተንለት ጌታ በበር ቆሞ ያንኳኳልና እየተነዳደፍንና የኃጢአት መርዝ እየረጨን ለመኖር ካልፈለግን ጌታ ሆይ ና ግባ ብለን ብንጋብዘው በውስጣችን ያለውን ዓመፅ ሁሉ ብትንትናውን ያወጣልናል። እንግዲህ ወገኖቼ ወደ እግዚአብሔር መንግሥት እንዳንገባ የእሾህ አጥር ወይም ዘበኞች ሆነው የሚከለክሉን መሆናቸውን ከተገነዘብን ከወዲሁ በንስሐ ወደ አምላካችን መቅረብ ይኖርብናል። መልካም ምላስ ቁጣን ታበርዳለች ተብሎ ተጽፏል። መልካም ምላስ ሕይወትን ታለመልማለች። መልካም ምላስ ለሥጋ ፈውስን፣ መልካም ምላስ ለመንፈስ ረፍትን ታስገኛለች። መልካም ዜናን የሚያወሩ እግሮቻችሁ የተባረኩ ናቸው ተብሎ እንደ ተጻፈ እምነታችን ሕይወት ሊኖረው የሚችለው ራሳችን አንደበታችንና ምላሳችንን መቆጣጠር ስንችል ብቻ ነው። አንደበቱን ሳይገራ እግዚአብሔርን የሚያመልክ የሚመስለው እርሱ አምልኮቱ ከንቱ ነው ተብሎ ተጽፏልና። ይህ ከሆነ ወደ ቤተ ክርስቲያን እግርን ማዘውተሩ መጾም መጸለዩ ሁሉ ከንቱ ስለሚሆንብን በእውነት ከወዲሁ መንቃት ይኖርብናል። አባቶች፣ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት ወንጌልን ለዓለም ያዳረሱት በተቀደሰ አንደበታቸውና በተገራ ምላሳቸው ነው። የክፉ ሁሉ ምንጭ ሰይጣን ዲያብሎስ እንደሆነ ሁሉ የመልካሙ ሁሉ ምንጭ ደግሞ መድኃኔ ዓለም ክርስቶስ ነው። መራራንና ጣፋጭን በአንድነት ሊያፈልቅ የሚችል ምንጭ እንደሌለ እነሆ እያንዳንዳችን እናውቃለን። ጣፋጭ ወይም መራራን ውሃ ያፈልቃል እንጂ። በሀገራችን ሁለት ጾታዎች በአንድ ሰው ላይ ከተገኙ እንዲህ አይነቱ ሰው ፍናፍንት በመባል ይታወቃል። እንዲሁም ከአንድ ሰው በረከትና መርገም ከወጡ ከፍናፍንት ተለይቶ አይታይም። ወይም ከወገብ በላይ ታቦት፣ ከወገብ በታች ጣዖት ተብሎ እንደሚጠራው ይሆነ። ቤተ ክርስቲያን በቅድስና የምትጸናውና የምትስፋፋው በተሰበረና በተዋረደ ልብ ሆኖ ከአንደበት በሚወጣው ሕያው ቃለ እግዚአብሔር ነው። ማለትም ለሰዎች ደህንነት በሚሰራጨው የስብከተ ወንጌል አገልግሎት ነው እንጂ በረከሰ አንደበት መበለቶችን ለማታለል በሚደረግ ስብከት አይደለም። መልእክቱን እናጠቃለን። ረጋ ብለን ክርስቲያናዊ ጉዟችን ለመመርመር ትንሽ ጊዜ እንድንወስድ እፈልጋለሁ። ከአንደበታችን ጀምሮ በሰዎች ዘንድ በተለይም ከዓለማውያን ዘንድ የምንለየው በምን ይሆን? እንግዲህ አንደበታችን፣ ተግባራችን ከዓለማውያን ሰዎች ብሶ ከተገኘ ምን ማድረግ ይሻለናል? እንዳለነው እንቀጥል ወይስ ወደ ኢሳይያስ የመጣው መልአክ በእሳት ጉጠት የእያንዳንዳችን አንደበት እንዲዳብሰው እንፍቀድለት? ወደ ቤተ ክርስቲያን እየመጣን መማራችን ጸጋችን ካስገፈፈውና በምንፈጽመው በደል ከዓለማውያን ልቀን ከተገኘን ትርፋችን ምን ይሆን? ከመካከላችን የኔ አንደበት ጤነኛ ነው፣ ፈውስ አያስፈልገኝም፣ መድኃኒት አልሻም የሚል ይኖር ይሆን? ካለ ይህ ሕጹብ ድንቅ ነው። እኔ ግን የኢሳይያስን ጩኸት አብሬ ይጮኋለሁ። አንደበቴ የረከሰብኝ፣ አንደበታቸው በረከሰባቸው ሕዝቦች መካከል የምገኝ እኔ ራሴ ዛሬ ፈውስ ያስፈልገኛል። የእግዚአብሔር መልአክ ሆይ የእሳት ጉጠትን ይዘህና ምላሴንም ዳብስልኝ እላለሁ። እናንተስ ምን ትላላችሁ? አቁል ልንገራችሁ፣ በየትኛውም ቤተ ክርስቲያን የተሰለፍን አገልጋዮች ሁሉ ከምንፈጽመው አመፅና በሕይወታችን ጎልቶ ወደ አደባባይ ከወጣው ርክሰታችን የተነሳ አይደለም ሌሎችን ወገኖች ማዳን ቀርቶ ራሳችንም የገሃነም ማገዶ ሆነን እንዳንቀር እሰጋለሁ። ወንጌልን ለሌላው ሰብኮ ራሱን የማይገዛና በዓለም ነገር ተጠላልፎ በመውደቅ ነገ ሲኦል ወድቆ የሚገኝ ሰባኪ ወንጌል ከሆነ ድካም ሁሉ ምን ይጠቅመዋል? ይህን አምላካችን ከእኛ ዘንድ እንዲያርቅልን እንማጸነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወንጌልን ለሌላው ሰብኬ እኔ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ብሎ የተናገረው። በትዳር ዓለም የምንገኝ ወገኖች የትዳራችን ቁስል የምንፈውሰው በመጀመሪያ የእያንዳንዳችን አንደበት ሲፈወስ ነው። የለዘበች ምላስ ቁጣን ታበርዳለች ተብሎ እንደተጻፈ ባለቤትን በቁጣና በኃይለ ቃል መጠየቅ ነገርን ከማበላሸት በቀር ምንም አይነት ውጤት አይኖረውም። የለዘበች አንደበት ግን በቁስል ላይ እንደሚፈስ ዘይት ትሆናለች። እንደ መትረየስ የተጠመደውን ክፉ አንደበት ዛሬ በእግዚአብሔር ቃል ፈትተን ከሕይወታችን ልናስወጣው ከፈለግን ምላሳችን አውጥተን ለሚፈውሰው አምላካችን ቀዶ ለሚጠግነው መንፈስ ቅዱስ ገልብጠን ልናሳየው ይገባናል። አምላካችን እንደ እሾህ የሚዋጋውን አንደበት አውጥቶ ቁጣ የሚያበርደውን ሰላም የሚያሰፍነውን መልካም አንደበት እንዲተካልን ቅዱስ ፈቃዱ ይሆነልን። ትዕቢተኛና አመፀኛ የሆነውን ድንጋይ ልብ አውጥቶና ስጋና ለስላሳ የሆነውን ልብ እንዲተካልን መማጸን የምንችልበት መንፈስ ያድለን ዘንድ ራሳችንን መርምር። የእግዚአብሔር መልአክ እንደ ኢሳይያስ በእሳት ጉጠት የኛንም አንደበት እንዲዳብስና እንዲያነጻልን የኢሳይያስን የንስሐ ጩኸት አብረን መጮህ ይኖርብናል። ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ ከልቤ አድስ፣ አትውሰድብኝ ብለን እንደ ንጉሥ ዳዊት በአምላካችን ፊት በጸሎት መቅረብ ይኖርብናል። አንደበት እንደ ሌላው የአካል ብልት ቆርጦ የሚገላገሉት ነገር አይደለም። ስለሆነም መድናችን ሊፈውሰን መርማሪ ዶክተር ሆኖ እስቲ ምላስህን አሳየኝ፣ እስቲ ምላስሽን አሳይኝ ይለናል። ለምርመራና ለፈውስ ምላሳችን በአምላካችን ፊት ፈቅደን ገልብጠን ማሳየትና የኔና የእናንተ ድርሻ መሆኑን መገንዘብ ይኖርብናል። ሁሉን ማድረግ፣ ሁሉን መስራት፣ መፈወስ የሚችል ኃይል ያለው እርሱ አምላካችን ብቻ ነውና ካስፈለገ የረከሰውን ምላስ ቆርጦ ንጹሕ ምላስ ወይም አንደበት መተካት የሚችል ኃይል አለውና። የአንደበታችን በሽታ ዘመኑ ካመጣው አደገኛ የኢቦላ ወይም የኤድስ በሽታ የባሰ ነውና ዛሬ ሁላችንም ሳያጠፋን ለሲኦልም ሳይዳርገን ለመፈወስ በአምላካችን ፊት በንስሐ ብንቀር ይህ ልዩ ማስተዋልና ልባምነት ነው። በተማርነውና በተረዳነው መኖር እንድንችል ሕያው አምላካችን በቅዱስ መንፈሱ ይርዳን። አሜን።